ውድ አድማጮቻችን ከሁሉ አስቀድሜ በጌታችን እና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፈለው በተከታታይ ላስተምረው ያሰብኩት የእምነት ስጦታ በሚል ርዕስ ላይ የተመሰረተ ትምህርት ይሆናል። ራሴል ስፒትለር የተባለ ሰው በጻፈው መጽሐፍ ላይ እንዲህ አለ፣ ከመንፈስ ቅዱስ ጥምቀት የተነሳ የሚገኙትን ቀጣይ ስጦታዎችን ተቀዳሚ ስፍራ እንሰጣቸዋለን። ይህን በማድረጋችን የጸጋ ስጦታዎች የግለሰብ መሳሪያና በሰውየው ፈቃድ የሚሰሩ ሆነው ተወስደዋል ይላል። ዶን ባሻም የተባለ እግዚአብሔር ሰው ሲናገር የመንፈስ ቅዱስ ፍሬዎች ተቀዳሚ ጉዳያቸው መንፈሳዊ ጠባይን ማፍራት በመሆኑ ያንድ ሰው እውነተኛ ወይም ሐሰተኛ ነቢይ መሆኑ የሚወስነው ተአምር ሳይሆን ጠባዩ ነው ይላል። ውድ አድማጮች የእምነት ስጦታ በሚለው ርዕስ ስር የማነሳቸው ነጥቦች ለወንጌል እውነት የቆሙ ብዙ የእግዚአብሔር ሰዎችን መጻሕፍትና መጽሔቶች በመጻፍ ስለ ወንጌል እውነት የተሟገቱበትን ትልቅ ትምህርት ነው የምንነጋገረው። ምንም እንኳን በዚህ ጉዳይ የሳቱትን ብዙ ሰባኪዎችንና አስተማሪዎችን ከስተታቸው የሚመልስ ትምህርት የተሰጠ ቢሆንም ከዚህ ስተት የሚመለሱ እንብዛም አይታዩም። ከዚያ ይልቅ ብዙዎች አስተማሪዎች እውነትን እያወቁ በስተታቸው በማን አለብኝነት ሽምጥ የሚጋልቡበት ጉዳይ ሚስጥሩ ምን እንደሆነ ቢጠየቅ መልሱ ወንጌል መነገጃ፣ ገንዘብ ማግኛ፣ ዝና ማትረፊያ ሆኖ ስለሚሰራበት ነው። ስለ እምነት በሚሰጠው ትምህርት ዛሬ ሰዎች ያገኙትን ትርፍ ቢናገሩ ትርፋቸው ምድራዊና ስጋዊ ትምክህትን ያመጣ ዓለማዊና ጠፊ ከሆነው ነገር ጋር የተያዘ እንጂ ኢየሱስ ከሞተበት ሰማያዊ ጉዳይ ጋር ፍጹሙንም የተያዘ መልክና ይዘት የሌለው ሆኖ እናያለን። የእግዚአብሔር ልጅ ወንጌል ሲሰበክ የሚገኘው ትርፍ ክርስቶስን መምሰል መሆኑ ቀርቷል። በቃልህ ቀድሳቸው ብሎ ጌታችን አባቱን የለመነበት ጸሎት ተግባራዊ እንዳይሆን መቀደሻ ቃሉን የምኞታችን ማራመጃ መሳሪያ ስላደረግነው በቃሉ የሚገኘውን ውጤት ወሳኞቹ እኛ ሆነናል። ስለሆነም በወንጌል መቀደስ የለም። ዛሬ በወንጌሉ ከኃጢአት መዳን የለም። ከዚያ ይልቅ ከነ ኃጢአታችን በረከት የምናገኝበት የምንጽናናበት የስጋዊ ህይወታችን መደገፊያና ማበረታቻ ሆኖ ይሰበካል። ደግሞም ሰዎች በዚህ ጉዳይ ያስተምራሉ። ዛሬ በአመንዝራ ወንጌል የሚሰበከው አንዱ ማራኪ ቃል ፍቅር እግዚአብሔር ነው የሚል ነው። የፍቅር መለያ የሆነው እግዚአብሔር ፍቅር ነው የሚለው ትልቁ እውነት በፍቅር እግዚአብሔር ነው አመንዝራ ወንጌል ተተክቷል። ጌታን የወደዱት በመንፈስ ቅዱስ አማካኝነት በልባቸው በፈሰሰው ፍቅር መስቀሉን ተሸክመው ዋጋ እየከፈሉ የኖሩት የሐዋርያት እምነትና ህይወት በዚህ ዘመን የማይታሰብ ለዚህ ዘመን የማይሆን ሆኖ ተቆጥሯል። ወንጌሉ የምኞታችን ማስኬጃ የፍላጎታችን ማግኛ ያደረገው የተሳሳተ ወንጌል ቤተ ክርስቲያንን ባልዳኑ ሬሳዎች እግዚአብሔርን በማይፈሩ ሰዎች እንድትሞላ አድርጓታል። ቃሉ የማይረባቸው የማይጠማቸው በቃሉ መገሰጽን መመከርን ያለመዱ ቀበጦችና በክፉ ጠባይ የተካኑ ክርስቲያኖች ነን ባዮች ቤተ ክርስቲያን ዛሬ ተሞልታለች። ውድ አድማጮች ለጽድቅ የሚንገበገቡ ለእውነት የቆሙ ክርስቲያኖች ፈልጎ ማግኘት አስቸጋሪ ሆኗል። በደላይ መዝሙር በታጀበ ስጋዊ ህይወት ሰይጣናዊና ጋንንታዊ ጠባይ በተሞሉ አማኞች ክርስትና መቀለጃ ሆኗል። የዚህ ሁሉ ምክንያት መንፈስ ቅዱስ የሚሰራቸውን የጸጋ ስጦታዎች ለሰው ክብር ማግኛ ለመነገጃ በማድረጋችን የመጣ ጣጣ ነው። ሰው ሁሉ የዘራውን ያንኑ ያጭዳል የሚለው ቃል መፈጸሙ በዚህ የሚታይ እንደሆነ አስተዋይ ለሆነ ሰው ሁሉ ግራ የሚገባ አይደለም። የምትሰማውን ወንጌል ንገረኝና ህይወት ምን እንዲሆን እነግርሃለሁ ቢባል ትክክል አይደለምን? መንፈስ ቅዱስ ተቆርቋሪዎች መንፈስ ቅዱስን በሚጣላው ቋሚ ጠበኛ በሆነው ስጋ መኖርን እንዴት የምስራች አድርገው ሊያስተምሩ የበቁበት ጉዳይ ግራ የሚያጋባ ነው። በያዕቆብ ምዕራፍ 3 ከቁጥር 13 እስከ 16 ከእናንተ ጠበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጠበብ የዋህነት ያሳይ፣ ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ነገር ግን የምድር ነው የስጋም ነው ያጋንንትም ነው ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና በማለት ምድራዊውን ስጋዊውን ጥበብ ውድ ወገኖቼ ያጋንንት ነው የምድር ነው የስጋ ነው ይላል። የሚያመጣውንም ጣጣ ሲናገር ውድ አድማጮች ይህ ነገር ቅናትን እንደሚያመጣ አድመኛነትን እንደሚያመጣ የእግዚአብሔር ቃል በግልጥ ያሳያል። እንዲህ ያለ ነገር ባለበት ቦታ ሁሉ የክፋት ስራዎች ሁሉ የሚርመሰመሱበት ቦታ እንደሆነ እናያለን። ዛሬ መጨረሻው ዘመን ምልክት የሚታየው ባልዳኖ ህብረተሰብ ሳይሆን ድኛለው በሚለው ክርስቲያን ህይወት እንደሆነ ልብ ልንል ይገባል። ባንዴ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ነውቅ ይላል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተርላን የሚወዱ ይሆናሉ። የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው ይላል። ውድ አድማጮች እያንዳንዱን ሐሳብ ልብ ብላችሁ ይህ ያነበብኩትን የእግዚአብሔርን ቃል ብትመለከቱት አማኞች ነን የምንለውን የሚመለከት እንደሆነ አናስተውልምን? ቅድስና የሌላቸው የሚለው ወንጌልን ያላመኑትን ነው? የሃይማኖት መልክ አላቸው የሚባሉት አማኞች ነን የሚሉትን አይደለምን? እነዚህን ባህሪያት እንደ ሸማ የለበስናቸው የዕለት ዕለት ሕይወታችን የመኖሪያ ስልታችን አድርገን እየተመላለስን እንዴት ነው ውድ አድማጮች መንፈስ ቅዱስ ባረከን የምንለው? አረ ወገኖች ስተናል፣ እንመለስ። ከምድራዊና ከስጋዊ ነገራችን ጋራ የሚወዳጁ አጋንንትና ርኩሳን መናፍስት ይህንን ያደረግን ከመካከላችን ውጡ ብንላቸው ይሄዳሉን? በሰይጣን መመሪያና የመኖር ስልት ተይዘን መንፈስ ቅዱስ ከኛ ጋራ ይሆናል ማለት ጨዋታና ቀልድ ነው። የዚህ ሁሉ ምክንያት ምንድነው? ወንጌል መቀደሻ መሆኑ መቅረቱ አይደለምን? ወንጌሉ የመንፈስ ሰይፍ ሆኖ በስጋችን ያለውን እየተዋጋ እኛ ክርስቶስን እንድንታዘዝ የኛን አይምሮ መማረኪያ የእግዚአብሔር የጽድቅ የጦር ዕቃ መሆኑ ስለቀረ አይደለምን? ውድ አድማጮች ክርስቶስ ኢየሱስን ለመታዘዝ አይምሮን መማረኪያ የሆነውን ቃሉን የምን መሳሪያ እንዳደረግነው ስንመለከት እጅግ ያስደንቃል። ከስተታችን እንመለስ። ስተታችንን እጅግ የጠለቀና የጠበቀ ነው። መመለሻ ባንሻ አሁን ባለንበት መንገድ ብንቀጥል ቤተ ክርስቲያንን የሙታን መቃብር፣ የሰዎች መታረጃ፣ የወንበዴዎች ዋሻ፣ የአታላዮችና የአጭበርባሪዎች መሾሚያ ስፍራ እናደርጋታለን። ነቢዩ ኤርምያስ እስራኤላውያንን የሰጣቸው ማስጠንቀቂያ ዛሬኛን የሚመለከት እንደሆነ ልብ ያለው ልብ ይበል። ኤርምያስ በምዕራፍ 2 ከቁጥር 17 እስከ 26 እንዲህ ይላል፣ ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ይላል እግዚአብሔር። አሁንስ የሽሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የፍራጥስንም ውሃ ትጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ? ክፋትሽ ይገስጽሻል፣ ክዳትሽም ይዘልፍሻል። አምላክሽን እግዚአብሔርን የተውሽ እኔን የመፍራት እኔን መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ ተመልከች ይላል የሰራዊት ጌታ እግዚአብሔር። ከጥንት ጀምሮ ቀንበርሽን ሰብር ያለው ስራትሽንም ቁርጭ ያለው አንቺም አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለምለም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድጌ ተክየሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ? በእንዶድ ብትታጠቢም ለራስሽ ሳሙና ብታበጂ በነፊት በኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺ ያረከስሁም በዓለምን ማልተከተልሁም እንዴት ያለሽ በቆላለው መንገድሽን ተመልከቺ ያደረግሽው ነው ወቂ በመንገድም ላይ እንደተለቀቀች እንደፈጣን ገመል ሆነሻል በምኞቷ ነፋስን እንደምታሸተት በመድረበዳ እንደለመደች እንደሜዳ አህያነሽ ከምኞቷ የሚመለሳት ማን ነው የሚሽዋት ሁሉ አይደክሙም በወራቷ ያገኙታል እግርሽን ከሸካራ መንገድ ጉሮሮሽን ከውሃ ጥምከልኪ አንቺ ግን ጨክናለው እንግዶችን ወድጃለውና ከተላቸውም አለዋልሽ ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሶቻቸው አለቆቻቸው ካህናቶቻቸው ነቢያቶቻቸው ያፍራሉ ይላል። ውድ ወገኖቼ ሰዎች በብዙ መንገድ እግዚአብሔርን እየተዳፈሩ የሚሄዱበት እስራኤላውያኖች የሄዱበትን መንገድ ይመስላል። ውድ አድማጮች የእግዚአብሔር ቃል የማይመለከተው ሰው አለን? ዛሬ መጽሐፍ ቅዱስን እንደ ጠሬቃ መውሰድ በለመድንበት ጆሮአችን ልባችን እግዚአብሔር የማይገስጸን የማይዘልፈን ሆኗል። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ 4:3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎች አከማቻሉ የሚለው እውነት ትክክለኛ ሆኖ በገሃድ በዚህ ዘመን ይታያል። ውድ አድማጮች እስራኤል ባሶር መንገድ እንደምትሄድ ዛሬ አገልጋዮች የአሜሪካንን ህዝብ በሐሰት ትምህርታቸውና በስብከታቸው የሚዘርፉ ሰባኪዎችንና የስተት መምህራንን ሞዴሎቻቸው አድርገው በመውሰድ እንደነርሱ እየሰበኩ እንደነርሱ እያስተማሩ እነርሱን መምሰል የመረጡበት ጊዜ ነው። እግዚአብሔር ምን ይላል በማለት የጌታን ፈቃድና ምክር ከመስማት ይልቅ የተቀባውን መሲህ ኢየሱስን ትተው የተቀቡ የሚሏቸውን የስተት ትምህርት መሲዎቻቸውን ሲከተሉ ነው የምናየው። በስተት ትምህርትና አገልግሎት ክብርና ጥቅም አግኝቶ ከመኖር የወንጌልን እውነት በመጠበቅ መከራ ተቀብሎ መኖር ይመረጣል። የእግዚአብሔር ልጅ ከሰማየ ሰማያት ከታላቅ ክብር በመውረድ ሰዎችን ለመዋጀት የፈጸመውን የደህንነትን ወንጌል እርሱ ካልሞተበት እርሱ ካልቆመለት ምድራዊና ስጋዊ ነገር ጋር በመቀላቀል ማገልገል ፍርድ ካላመጣ በሌላ በምን ይፈረዳል? ስለዚህ ውድ አድማጮች እንደመሰለትም እንደመሰሉ ትምርቶችና አገልግሎቶችን እየደገፋችሁ አብራችሁ የምትጨፍሩ ሁሉ እግዚአብሔር ይጠይቃችኋል። ንስሐ ገቡ። ሰዎችን እግዚአብሔር ባልሰጣቸው ሹመትና ክብር ያቆላመጣችሁ የጠራችሁ የነርሱ አጃቢዎች ሆናችሁ ስተታቸውን ያዳመቃችሁ ሁሉ ንስሐ በመግባት ወደ እግዚአብሔር መመለስ አለባችሁ። ወደ ክርስቶስ ወንጌል ወደ መስቀሉ ቃል ወደ እውነተኛው የተቀባ መሲህ ወደ ክርስቶስ ልባችንን መመለስ አለብን። የሚቀድሰንን ከዓለማዊነትና ከስጋዊነት የሚያድነንን የጌታን ቃል ልንጠማና ልንራብ ይገባል። ኢየሱስ ዛሬም ከኃጢአት በሚያነጻው ደሙ ምህረትንና ጸጋን ሊያስገኝልን በሰማያት ያለፈ ትልቁ ካህናችን ስላለ ያምላካችን ዙፋን የጸጋ ዙፋን ሆኖልናል። ውድ አድማጮች ከተሳሳትንበት ልንመለስ ይገባናል። ዛሬ በተከታታይ በእንደዚህ ያለ አይነት ሁኔታ የማስተምራቸው ትምህርቶች ከባድ የሆነና ጥልቅ የሆነ ባህሪ አላቸው። ከብዙ ሰዎች ጋር ሊያጣላ ላስማማ ሁሉ ይችላል። እውነትን የሚናፍቁ ሁሉ ግን ይማሩታል። የእግዚአብሔር ስም የተባረከ ይሁን። ለመሆኑ እምነት ምንድን ነው? በመጽሐፍ ቅዱስ ያለውን እምነት ከማጥናታችን በፊት ውድ አድማጮች የተፈጥሮ እምነት አለ። እምነት ለሰው ልጅ ዋና እጅግ አስፈላጊ ነገር ነው። እምነት ለመንፈሳዊ ነገር ብቻ ሳይሆን የሚያስፈልገን መንፈሳዊ ናቸው በማንላቸው ማህበራዊ የህይወት ጉዳዮቻችን የምንጠቀምበት እንደሆነ የሚታወቅ ነው። እለት ሰው ሆነን በመንኖረው ኑሮ ያለ እምነት መኖር አንችልም። እምነት ባይኖር ባንክ ቤት ገንዘባችንን አናስቀምጥም። በእምነት ገበሬው ሁሉን ከጎተራው አውጥቶ በርሻው ላይ አይዘራም። እምነት ባይኖር በአይሮፕላን ገብተን የምንሳፈረው ከፍ ባለው ሰማይ ላይ የምንበረው እምነት ስላለን ነው። ዋናተኛው በኋላ የሚንሳፈፈው ውሃውን የሚያንሳፈፈው በመታመን ነው። አሳጥማጅ መረቡን የሚጥለው ነጋዴ ንግዱን የሚነግደው በእምነት ነው። እንዲህ በመሰለ መንገድ የምንለማመደው እምነት የተፈጥሮ እምነት ይባላል። የተፈጥሮ እምነት የሚታየውና የሚታወቀውን በመረዳትና በማስተዋል ላይ ተመሰረተ ነው። ስለ አንድ ነገር በቂ እውቀት ሳይኖረው ሰው ያንን ነገር አምኖ መኖር አይችልም። ሰው በአንድ ነገር ላይ እምነት ከሌለው በዚያ ነገር ላይ ባይተዋርና መንገዳ የሆነ ባህሪን ያንጸባርቃል። በመሆኑም ሰዎች በአንድ ነገር ለመጠቀም አንድ ነገርን በማመን ማንኛውንም ምርምጃ ለመውሰድ የሚችሉት ስለዚያ ነገር ከሚኖራቸው ዕቀትና መረዳት የተነሳ በሚያገኙት እምነት ነው። የተፈጠረው እምነት በዕቀትና በመረዳት ላይ ተመሰረተ በመሆኑ የተሳሳተው ዕቀትና መረዳት የተሳሳተ እምነትን ያስከትላል። ሳይንስ የበሽታ ምክንያት የሆኑትን ባክቴሪያን ቫይረስን ከማግኘቱ በፊት ሰዎች የበሽታ መንስኤና ምክንያት ናቸው ብለው የሚያምኗቸው የነበሩ አቋማቸው አሁን ባለንበት ዘመን የሚያስቅ ሞኝ ሆኖ ይታወቃል። ዛሬም ቢሆን ብዙ ሰዎች ስለ አንድ ነገር ትክክለኛ ዕውቀት ከሌላቸው ስለዚያ ነገር የሚኖራቸው እምነት ትክክል ላይሆን ይችላል። የተፈጠረው እምነት በዕውቀትና በምርምር እንዲሁም በልምምድ የመለወጥ የማደግ ባህሪ ያሳያል። የመማር ፍላጎትና ሐሳብን የማስፋት ፈቃድ ሰዎች ካላቸው የተፈጠረው እምነታቸው ያደገ ለኑሮ የሚመች ነገርን በአግባቡ በመጠቀም ለመኖር እንዲችሉ ሰፊ ድል ይሰጣቸዋል። የተለያዩ ሃይማኖቶች ስለ እምነት ያላቸው አመለካከት የተለያየ ነው። ቡድሃ ለተከታዮቹ የሚያስተምራቸው የራሳቸው ልቅ የሆነ አስተሳሰብ ሁሉ የእምነት ምክንያት እንዳደርጉት እምነታቸውን የሚገሩበት በቡድሃን ትምህርት መመሪያ አድርገው መጠቀም እንዳለባቸው ያስተምራል። አይሁዳውያን እንደሌሎች ሃይማኖቶች እምነትን የሚመለከቱት ለየት ያለ ባህሪ አላቸው። ለአይሁዳውያን እምነት ለብቻው የሚያስተነትኑት ሁኔታ የለውም። አይሁዳውያን ከእምነት ይልቅ መታዘዝ ላይ ያተኮረ ሃይማኖት በመለማመዳቸው እምነታቸው የድርጊት ሃይማኖት ነው እንጂ እንደ ግሪኮች ውድ አድማጮች ያስተሳሰብና ያመለካከቱ ሁኔታ በመሆኑ በመፈላሰፍ የሚያውት እንዳልሆነ እናያለን። ከዚህ የተነሳ አይሁዳውያን እንደ ክርስቲያኖች የእግዚአብሔርን ማንነትና ምንነት በመግለጥ ወይም በማስተንተን ላይ የሚያተኩር ሁኔታ አንጸባርቁ። ሃይማኖታቸው እግዚአብሔር መፍራትና ማክበር ላይ ያተኩራል። የመጀመሪያ መጽሐፍ ቅዱስ ክፍል የዘፍጥረት መጽሐፍ ሲጻፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ይጀምርልን እንጂ የእግዚአብሔርን ማንነትና ሁኔታ የማስተንተን የፍልስፍና ባህሪን ሲያመለክተን አናይም። እምነት በፕሮቴስታንት አመለካከት በሰው አይምሮ ላይ ተመሰረተ ሳይሆን በመጽሐፍ ቅዱስ ላይ ተመሰረተ ነው። ምንም እንኳን ማርቲን ሉተር የመጽሐፍ ቅዱስን የበላይነትና ዋናነት ሲናገር የመከራከሪያው ዘዴ የሰው አይምሮ ሊገነዘበው የሚችልበትን ሁኔታ በመጠቀም ቢሆንም ማርቲን ሉተር የሰውን አስተሳሰብ ለእምነት መሰረት አድርጎ አልተናገረም። ለእምነት በራሱ ብቻ ብቃት ያለው ባለሙሉ ስልጣን የእግዚአብሔር ቃል የእምነት ማግኛ ሆኖ ቀረበ እንጂ በእነዚህ የእግዚአብሔር ሰዎች የሰውን አይምሮ የእምነት መሰረት አድርገው ሲያስተምሩ አይታየም። እንዲያውም የተለያዩ የጥናት ጽሑፎች እንደሚያሳዩት የተሐድሶን ዘመን አገልጋዮች መጽሐፍ ቅዱስ ብቻ የሚለው መሰረታዊ ሐሳብ ሲወስዱ በቀጥታ በሰው አስተሳሰብና አመለካከት ላይ የተመሰረተውን የእምነትን እይታ በመቃወም ይህንን አቋም እንደወሰዱ ይናገራሉ ጸሐፊዎች። ምንጊዜም ቢሆን የሰው አስተሳሰብ ወይም ሪዝን ከመጽሐፍ ቅዱስ ጋር ሊስማማ የሚችልበት ሁኔታ ቢኖረው የፍጥረታዊ ሰው አስተሳሰብ ከእግዚአብሔር ቃል ጋር ሊጣላ የሚችልበት ሁኔታ አለ። ማርቲን ሉተር ይህንን ነገር አስመልክቶ ሲናገር ውድ አድማጮች እንደዚህ ይላል። በዚህ ዓለም ልምምዳችን አንድን ነገር ልብ የምንልበትን ሁኔታ በማስገኘት ለመረዳታችን መሰረት ለመሆን የሚያስችለውን ሁኔታ ይቀርጻል። በስነ መለኮት ወይንም በመንፈሳዊ ጉዳይ ግን የእግዚአብሔርን ቃል በእምነት መስማትና በቃሉም ላይ ያለን የጠበቀ መታመን ልምምዳችንን ይቀድማል በማለት ተናገረ። ውድ አድማጮች መጽሐፍ ቅዱሳዊ የክርስትና እምነት ከግሪኩ ፍልስፍና ያልተቀየጠ ደግሞም ከተፈጥሮ እምነት ጋር አንድ ያልሆነ ምክንያት እንዳለው እናያለን። ከዚህ የተነሳ መንፈሳዊውን እምነት ስናጠና መጽሐፍ ቅዱስ ምን ይላል የሚለውን እንጂ የሰውን አስተሳሰብና አመለካከት መረጃ አድርገን ልንወስድ እንደማንችል እናያለን። እምነት በመጽሐፍ ቅዱስ ምንድን ነው? ብሉይ ኪዳን ውድ አድማጮች እምነት የሚለው ቃል እሙን ከሚለው የዕብራይስጥ ቃል የተወሰደ ነው። ይህ ቃል ለአማርኛ በጣም የቀረበ በመሆኑ አማርኛም ላይ በቀጥታ ስንጠቀምበት እናያለን። ይህ ቃል በተቀዳሚ ደረጃ የሚያሳየው ታማኝነትን የታመነ መሆንን ነው። እሙን የሚለው ቃል በአብዛኛው ለእግዚአብሔር የሚውል ቃል ሲሆን የሚገልጠው የእግዚአብሔር ታማኝነት ነው። ስለዚህ እግዚአብሔር እሙን ነው ማለት እግዚአብሔር ታማኝ ነው ማለት ነው። ቃሉ ለሰው ሙሉ በእንባቆም ምዕራፍ 2 ቁጥር 4 ላይ ይታያል። እነሆ ነፍሱ ቆርታለች በውስጡም ቀን አይደለችም ጻድቅ ግን በእምነቱ በሕይወት ይኖራል ይላል እንባቆም። በዚህ ላይ በእምነቱ በሕይወት ይኖራል ሲል በታማኝነቱ በሕይወት ይኖራል የሚለውን ሐሳብ መግለጡን መረዳት ያስፈልገናል። አንዳንድ ሰዎች በእምነቱ ሲል ጻድቁ የኔ በሚለው በራሱ እምነት እንደ ታመነ አድርገው ይተረጉሙታል። አይደለም። የጻድቅ ታማኝነት ታማኝ የሆነውን እግዚአብሔርን በማመኑ እሙን የሆነውን እግዚአብሔርን በመታመኑ የሚኖረውን የእምነት ሕይወት የምናይበት በመሆኑ የጻድቅ እምነት ማረፊያው መደገፊያው እግዚአብሔር ስለሆነ ጻድቅ ታማኝ የሆነውን አማኝ የሆነ ነው ማለት እንችላለን። ታማኝ በሆነው ላይ ያለው መታመን ታማኝ የሆነ ሕይወትን እንዲኖር ያደርገዋል። ስለዚህ ጻድቅ በእምነቱ ይኖራል ስንል የጻድቅ እምነቱ ታማኝ በሆነው በእግዚአብሔር ላይ ያለው መታመን ስለሆነ ጻድቁ ታማኝ ነው ማለት ነው። ለምን? ታማኝ የሆነውን የሚታመነውን እግዚአብሔርን በማመኑ ማለት ነው። ስለዚህ አዲስ ኪዳኑም ቃል እንዲሁ የሴፕቷጀንት የሚለው የብሉይ ኪዳን የተጻፈበት የግሪክኛው የብሉይ ኪዳን መጽሐፍ ይህንኑ እሙን የሚለውን ቃል ፒስቲስ በሚል የግሪክ ቃል ነው የተረጎመው። ስለዚህ አዲስ ኪዳኑ አቻ ቃል ፒስቲስ የሚያመለክተው ታማኝ በሆነው በእግዚአብሔር ላይ ያለ ታማኝነትን ነው። አዲስ ኪዳን በተጻፈበት በዚሁ በግሪክ ቋንቋ ይሄ ቃል የሚያመለክተን ቢዳግ በሚባለው የግሪክና የእንግሊዝኛ ፍች መጽሐፍ ላይ ሰፋ ያሉ ትምህርቶችን ይሰጣል። ጠቅለል ባለ መልኩ ይሁ መጽሐፍ ሲያስረዳ ምን ይላል የግሪክኛውን ቃል እምነትን ሲገልጥልን እምነት አንድ የሚያምን ሰው ከሚኖረው ውስጣዊ እምነት አንስቶ አማኙ አምናለሁ የሚለው እምነቱን አስመልክቶ ማለት ነው። ለዚያ ሰው እምነት ምክንያት ከሆነው ተጨባጭ ምክንያት ጋራ የተያዘ መልክ ባለው ሁኔታ የእምነትን ምንነትና ትርጉም እንደሚፈታና ያለ። በሌላ አባባል የሚያምነው ሰው ያለውን እምነት ብቻ ሳይሆን ፍች አድርጎ የሚያቀርብልን የሚያምነው ሰው ለማመኑ ምክንያት የሆነውን የእምነቱን መተማመኛም በዚሁ እምነት በሚለው ቃል ውስጥ ለፍች ሲያቀርብ ነው የምናየው። ስለዚህ ልክ በዕብራይስጡ እሙን የሚለው ቃል እንዳለው ፍች ሁሉ ፒስቲስ የሚለውም የግሪክኛ ቃል መታመንንና እምነትን የሚቀሰቅስ የሚያነሳሳ ነገርን አስተማማኝነት የሚገልጥ ቃል ሆኖም ሲፈታና ያለ ማለት ነው። እምነት የሚጣልበት ታማኝ የሆነ አስተማማኝ የሆነ ነገር ሁሉ የሚያምነው ሰው እንዲያምን ምክንያት ያለውን ሁኔታ ይቀሰቅሳል። በመዝሙር 33:4 ላይ ውድ አድማጮች የእግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና ሲል እግዚአብሔር ሥራውን የሚሰራው እምነት ያመነ ነው ማለት ሳይሆን ሥራው ሁሉ እሙን የሆነ የሚያስተማምን ወይም አስተማማኝ ነው ማለት ነው። በመሆኑም እግዚአብሔር የሰራው ሥራ ሁሉ ለሚያምን ሰው አስተማማኝ መሆኑን ያሳያል። በሌላ ሁኔታ በሆሴዕ ምዕራፍ 2 ቁጥር 2 ላይ ለእኔም እንድትሆኚ በመታመን አጭሻለሁ አንቺም እግዚአብሔርን ታውቂያለሽ ሲል እግዚአብሔር እምነቱን የሚያሳርፍበትን ሁኔታ ሳይሆን የሚያሳየው የሚያጫት እግዚአብሔርን የምትተማመንበትን መተማመኛዋ የሆነውን ራሱን በማሳየቱ ነው። በሚያስተማምነው መታጨት የመታጨቷን አስተማማኝነት ያረጋግጣል። ክብር ለእግዚአብሔር ይሁን። አስተማማኝነት ለእግዚአብሔር እንደሚሆን ሁሉ ለሰውም ሁሉ ይታያል። በቲቶ ምዕራፍ 2 ቁጥር 10 ላይ ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነቱን ሁሉ እንዲያሳዩ መከራቸው ሲል ክርስቲያኖች የሚያሳዩ ታማኝነት በጠባያቸውና በአመላቸው ጨዋዎች በመሆን አሰሪዎቻቸው ልባቸው የሚያርፍባቸው መሆኑን ነው። ስለዚህ ከዚህ የተነሳ አሰሪዎቹ ሰራተኞቻቸውን ሊያምኗቸው የሚበቁት ሰራተኞቹ በሚያሳዩት የስነ ምግባርና የታማኝነት ህይወት እንጂ በሌላ በምንም መልክ ሊሆን እንደማይችል እንረዳለን። ስለሆነም የሚታመነው ነገር አስተማማኝነቱ ለሚያምነው ሰው ምክንያት እንደሆነ እንመለከታለን። ስለዚህ ሐዋርያው ጳውሎስ ያመንኩትን አውቃለሁ ሲል ያመነው እግዚአብሔር የቱን ያህል እንደሚያስተማምነው በመረዳት ነበር። ለኛ የምናምነው ማን ነው? የሚታመነው ውድ አድማጮች አስተማማኝ ሳይሆን አስተማማኝ እምነት ሊኖር ይችላልን? የእምነታችን መተማመኛ ምንድን ነው? እምነታችን እሙን በሆነው በእግዚአብሔር ላይ መሆኑ ምን ያስተምረናል? ይህንን በቀጣዩ ጊዜ በስፋት እንመለከታለን። የሰማችሁትን ሁሉ ለመዳናችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።